ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 22 2014 ዓ.ም ዝግጅታችን ጀመረ። በምስራቅ ባሌ ዞን በተከሰተ ድርቅ ምክንያት ከ80,000 በላይ እንስሳት መሞታቸውንና ከ195,000 በላይ የሚሆኑት ደግሞ ለመነሳት የሰው እገዛ እንደሚያስፈልጋቸው ተገለጸ።
እንስሳት ያላቸውም ሞተውባቸዋል። ለምሳሌ ከኔ ወደ 12 ፍየል፣ 5 ከብትና 2 አህያ ሞተውብኛል። አሁን ከሞት የተረፉትን ፍየሎችና ከብቶችን ከተላ ከተላ ፍላልጌ እያበላዋቸው ነው። ተሰጠን የምግብ እርዳታም እየሰጠናቸው ለማቆየት እየሞከርን ነው።
አቶ አዳም ጃሃድን የተባሉና በምስራቅ ባሌ ዞን ራይቱ ወረዳ ኗሪ የሆኑ አርብቶ አደር ነው የሰማችሁት። ሌሎች ኗሪዎችንም አነጋግረን ዘገባ አሰናድተናል። ባብይረስ እናስደምጣችኋለን። ከትላንት ጀምሮ መነጋገሪያ ሆኖ የቆየው በአዲስ አበባ ከተማ የአድዋ በዓል ማክበሪያ ቦታ እልባት ማግኘቱ ተገለጸ።
ያን ነገር ዝም ብሎ የሚሰጥ ነገር አይደለም። በዘመናት የቆየው ምክንያት አለው ይያላል። እነዚህን ምክንያቶች ታሪክን ከመያቁ ከተማሩ አባቶች በተለይ በእነዚህ ታሪካዊ ሁኔታ ላይ የኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር ዋና አማካሪ መሆን አለበት።
አቶ ነብዩ ባይን የሰማችሁት የአዲስ አበባ ከተማ ምክር ቤት አባል ናቸው። እንዲሁም የኪነ ጥበብ ባለሙያ ናቸው። የአድዋ በዓል አነጋጋሪ አከባበሩ አነጋጋሪ ሆኖ ቆይቶ አሁን ቀድሞ ይከበርበት በነበረው በዳግማዊ ምኒልክ አደባባይ እንዲከበር መወሰኑን ተከትሎ ከሰጡት አስተያየት የተቀነጨበ ነው። አስተያየታቸው ከዚህ በኋላ ያለውን ሊደረግ ይገባል ያሉትን ጥንቃቄ ያስታወሱበት ነው። ይህንንም ዘገባ ከዜናው በኋላ በሚኖረን ዝግጅት ታዳምጣላችሁ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። የምስል ቅንብሩን ደግሞ ሲሳይ አሸናፊና ግርማ ደገፋው አብረውን በማስተናጋት አብረውን ይቆያሉ። አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም በድጋሚ እንደምናመሻችሁ ላለው እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ የያዝነውን ዋና ዋና የዓለም ዜናዎች እናሰማችሁ።
እናስጥልኛ አድማጮች እንደምን አምሽታችኋል። ከአሜሪካ ድምጽ ከዜናዎቹ ጋር ኤደን ገረመው ነኝ። ዩናይትድ ስቴትስ 6.9 ሚሊዮን የኮቪድ-19 ክትባቶችን ለኢትዮጵያ ለገሰች። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ 840,060 የሚሆኑ በኮቫክስ አማካኝነት የሚለገሱ የመጀመሪያ ዙር የፋይዘር ክትባቶች ዛሬ ቦሌ አየር ማረፊያ መድረሳቸውን አስታውቋል። ይህ ከዚህ ቀደም ዩናይትድ ስቴትስ ለኢትዮጵያ ከለገሰችው ጋር በአንድነት የሀገሪቱን ልገሳ ወደ 7 ሚሊዮን እንደሚያ አስጠጋው መግለጫው አስፍሯል። ይህ የክትባት ድጋፍ በኢትዮጵያ ፍትሃዊ የሆነ የክትባት ክፍፍል እንዲኖር ለማድረግ ያለምና በተለዋጭ ከኢትዮጵያ በኩል ምንም አይነት የሚጠበቅ ነገር ሳይኖር የተደረገ ነው ሲል ኤምባሲው አስታውቋል። ኢትዮጵያ ሁለተኛ ዙር ሀገር አቀፍ የኮቪድ-19 ክትባት ዘመቻን ከሁለት ሳምንታት በፊት የጀመረች ሲሆን ይህ ድጋፍም ዘመቻውን ለማገዝ ትልቅ ሚና የሚጫወት ይሆናል። ዩናይትድ ስቴትስ 1.1 ቢሊዮን የሚደርሱ የኮቪድ-19 ክትባቶችን ድጋፍ በዓለም ዙሪያ ለማዳረስ ቃል የገባች ሲሆን እስካሁን ድረስም 400 ሚሊዮን የሚሆኑ የኮቪድ-19 ክትባቶችን ለ110 ሀገራት ማዳረሷ ታውቋል። ሀገሪቱ ጋቪ በተሰኘው የክትባት ገበያ ቃል ኪዳን አማካኝነትም ፕሬዝዳንት ጆ ባይደን በዓለም አቀፍ ደረጃ ኮቪድ-19ን ለመዋጋት የገቡትን ቃል በማክበር ከአፍሪካ ህብረት ጋር በአንድነት መስራቷን እንደምትቀጥልም መግለጫው ጨምሮ አስታውቋል። ጋና ከዩክሬን የመጡ የመጀመሪያ ዙር ዜጎቿን ተቀበለች። ጋና ሩሲያ ዩክሬንን ቦረረችበት ሰዓት በዩክሬን በትምህርት ላይ የነበሩ ጋናውያን ተማሪዎች የመጀመሪያ ቡድንን መቀበሏን አስታውቃለች። የጋና የውጭ ጉዳይ ሚኒስቴር ከ500 በላይ የሚሆኑ ጋናውያን ተማሪዎች ከዩክሬን መሰደዳቸውን አስታውቆ ፍላጎታቸው ከሆነ ወደ ሀገራቸው መመለስ ይችላሉ ብሏል። 17 ተማሪዎችን የያዘው የመጀመሪያ ዙር ተመላሾች በሁለት ዙር በረራዎች ወደ ዋና ከተማ አክራ መመለሳቸው የተገለጸ ሲሆን የሀገሪቱ ምክትል የውጭ ጉዳይ ቢሮ ኃላፊና የክልላዊ የውህደት ቢሮ ኃላፊ በሆኑት በክዋኩ አምትራፔውም አቀባበል ተደርጎላቸዋል። ከተማሪዎቹ መካከል አንዷ የሆነችው ባኬ አጊየማንግ መጥፎ አጋጣሚ በመሆኑ ወደ ሀገራችን ተመልሰናል። ቤተሰቦቻችንና ጓደኞቻችን ሊረጋጉ ይገባል። መንግስት እኛ እንድንመለስ የተቻለውን እያደረገ ነው ያለ ሲሆን ለመመለሳቸው ድጋፍ ላደረጉ ሁሉ ምስጋናዋን አቅርባለች። ተማሪዎቹ ከቤተሰቦቻቸው ጋር የተገናኙ ሲሆን 500 የሚሆኑ ጋናውያን ተማሪዎች ሩሲያ ዩክሬንን ቦረረችበት ሰዓት ወደ ጎረቤት ሀገራት ሮሜኒያና ፖላንድ መሸሻቸው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ማንኛውም የዘር መድሎ በተለይም ደግሞ በቀውስ ውስጥ የሚደረግ ሁሉ ይቅር የማይባል ነው ሲል ትላንት አስታወቀ። ከቃል አቀባዩ ቢሮ ትላንት የወጣው መግለጫ ስለ እንደዚህ አይነት አድራጎቶች የመገናኛ ብዙሃን ዘገባዎችን መመልከቱን ጠቁሞ ለዩክሬን ጎረቤቶች ዓለም አቀፍ ከለላ ለሚፈልጉ ሁሉ ድንበሮቻቸውን ክፍት በማድረግ መቀጠላቸውን መስሪያ ቤቱ እንደመደንቅ አመላክቷል። ድንበር አቋርጦ ጎረቤት ሀገሮች የሚገባ እያንዳንዱ ሰው በእኩል አይን መስተናገድ እና ያለበትን ሁኔታ በሚጠይቀው መሰረት የሚገባውን ድጋፍ ማግኘቱን ለማረጋጋት የውጭ ጉዳይ መስሪያ ቤቱ ስፍራው ላይ ካሉ የመንግስታቱ ድርጅት ኤጀንሲዎች ጋር በቅርበት እየሰራ መሆኑን የቃል አቀባዩ መግለጫ ተናግሯል። መግለጫው አክሎም የአካባቢው ሀገራቶች ስደተኞችን በሚመለከት የገቧቸውን ግዴታዎችና ስደተኞቹ ወደ መጡበት በኃይል ያለመመለስን ነን ሪፎርሞ መርሆችን እንዲያከብሩ ዩናይትድ ስቴትስ እንደምታበረታታም ገልጿል። ከሁከት እየሸሹ ያሉ ለአደጋ የተጋለጡ ሰዎችን ከጉዳት ለመጠበቅ ሲባልም ያለ ቪዛ የመንቀሳቀስ መብት ለሌላቸው የሶስተኛ ሀገር ዜጎች ዩክሬን መውጣት እንድትፈቅድላቸው ጎረቤቶቿም እንዲያስገቧቸው ዩናይትድ ስቴትስ እንደምታሳስብ መግለጫው አመላክቷል። የዩክሬኗ ካርኪቭ ከተማ ከፍተኛ የሆነ የአየር ድብደባ ተፈጸመባት። ከተጀመረ 6ኛ ቀኑን በያዘው የሩሲያ ዩክሬን ጦርነት የዩክሬን ሁለተኛ ግዙፏ ከተማ ካርኪቭ በሩሲያ ኃይሎች ከፍተኛ የሆነ የአየር ድብደባ የተፈጸመባት ሲሆን የሩሲያ ኃይሎችም ወደ ዋና ከተማዋ ኪየቭ እያመሩ ይገኛሉ። የዩክሬን የውጭ ጉዳይ ሚኒስቴር መስሪያ ቤት መሃል ካርኪቭ ከተማ የሚገኘው የክልሉ የመንግስት ቢሮ ህንጻ አካባቢ መኪኖች እየተመላለሱ ባለበት ሰዓት በተፈጸመ የአየር ጥቃት ከፍተኛ የሆነ የእሳት አረርና ጭስ የሚያሳይ ቪዲዮ በትዊተር ገጹ ላይ አስፍሯል። ሚኒስቴር መስሪያ ቤቱ ሩሲያ ዓለም አቀፉን የሰብአዊ መብቶች ህጎችን በጣሰ መልኩ ጦርነት እያካሄደች ነው በማለት በትዊተር ገጹ ላይ ጨምሮ ያስታወቀ ሲሆን አያይዞም የሩሲያ ዋና ትኩረት ትላልቅ ከተሞችን በሚሳይል ማጥቃት እንዲሁም ሲቪሎችን መግደልና የሲቪል መገልገያ የሆኑ መሰረተ ልማቶችን ማውደም ነው ሲል አስፍሯል። በስፍራው ስለደረሱ ጉዳቶች የተሰሙ ነገሮች ባይኖሩም የካርኪቭ ባለስልጣናት በጥቃቱ የተነሳ ከ10 በላይ የሚሆኑ ሰዎች መቁሰላቸውና ሌሎች 11 የሚሆኑ ሰዎች ህይወት ማለፉን አስታውቀዋል። ከኪየቭ በስተሰሜናዊ አቅጣጫ ያሉት የሩሲያ ኃይሎች በዋና መዲናዋ ላይ ጥቃት እንደሚያደርሱ ከፍተኛ የሆነ ፍርሃት አሳድሯል። ይሁን እንጂ የዩናይትድ ስቴትስ የመከላከያ ባለስልጣናትና የብሪታንያ የደህንነት ቢሮ ከዋና ከተማዋ በ25 ኪሎ ሜትር ርቀት ላይ የሚገኙት የሩሲያ ወታደሮች በቅርብ ቀናት ውስጥ ምንም ያህል አለመጓዛቸውን ለጋዜጠኞች አስታውቋል። ማክሳር በተሰኘው ሳተላይት ቴክኖሎጂ አማካኝነት ሰኞ ዕለት የተነሳ ምስል 64 ኪሎ ሜትር እርዝመት ያለው የሩሲያ ሰራዊትን ማንሳት ችሏል። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ሰኞ ዕለት በቪዲዮ ባስተላለፉት መልእክት ጠላታችን ኢላማው ኪየቭ ስትሆን ወደ ዋና ከተማዋ አናስገባቸውም፣ ሊያጠፉን የመጡትን ትጥቅ እናስፈታቸዋለን ብለዋል። ሰኞ ዕለት ሁለቱ ሀገራት 5 ሰዓታትን የፈጀ ውይይት ቢያደርጉም ዩክሬን የሩሲያ ወታደሮች ጦርነቱን ሙሉ ለሙሉ አቁመው ከግዛቷ እንዲወጡላት የጠየቀች ሲሆን ሁለቱ ሀገራት ለጉዳያቸው እልባት ሳያበጁ ተለያይተዋል። ምንም እንኳን ሌላ የተወሰነ ቀነ ቀጠሮ ባይዙም ሀገራቱ በድጋሚ እንደሚገናኙም ይጠበቃል። በሌላ በኩል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በጦርነቱ ምክንያት በተፈጠረ የሰብአዊ ቀውስ እስካሁን ድረስ 520 ሺህ የሚደርሱ ስደተኞች ወደ ጎረቤት ሀገራት መሰደዳቸውን አስታውቀዋል። በሌላ የተያዘ ዜና ለቪቭ በተሰኘችው ዩክሬንን ከፖላንድ ከሚያዋስነው ድንበር 7 ኪሎ ሜትር ርቀት ላይ የምትገኘው ከተማ ነዋሪዎች ምንም እንኳን በአሁን ሰዓት በሰላማዊ ሁኔታ ላይ እየኖሩ ቢሆንም በኪየቭና በካርኪቭ ላይ እየደረሰ ባለው የአየር ጥቃት የተነሳ በጦርነቱ ላይ ለመሳተፍ ከፍተኛ ዝግጅት እያደረጉ መሆኑን ተሰምቷል። የለቪቭ ከተማ ነዋሪዎች ከዚህ ቀደም በዶኖቫስ የረጅም ጊዜ የመዋጋት ልምድ ያላቸው መሆኑ የተገለጸ ሲሆን ሩሲያን ለማጥፋት ፍላጎት እንዳላቸው የአካባቢው ነዋሪዎች አሜሪካ ድምጽ አስታውቀዋል። አድማጮች የዜና እየተላለፈላችሁ የሚገኘው በዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ሩሲያ ዩክሬንን መወረሯን ተከትሎ ለቀናት ያለመረጋጋት ውስጥ የቆዩት የእስያና የሩሲያ የሸቀጦች ገበያ ዛሬ የመረጋጋት ምልክት አሳይተው ጠንካራ እድገትና ትርፍ ማስመዝገባቸው ተዘገበ። የጃፓኑ ኒኬ ሰንጠረዥ በ1.2%፣ የሆንግ ኮንጉ ሃንግ ሴንግ በ0.2%፣ በዋናው የቻይና ምድር ላይ የሚገኘው የሻንጋዩ ኮምፖዛይት 0.7% እድገቶችን አሳይተዋል። እንዲሁም የታይዋኑ ቲኤስኢሲ ሰንጠረዥ ደግሞ 1.3% ከፍ ብሎ የተዘጋ ሲሆን የሙምባይና የደቡብ ኮሪያ ገበያዎችም ዝግ ሆነው ውለዋል። የአውስትራሊያው ስታንዳርድ ኤንድ ፑርስ ኤኤስኤክስ በ0.8% ከፍ ብሎ ተጠናቋል። 1 ግራም ወርቅ $67.57 የተሸጠ ሲሆን ምዕራባውያኑ ከዩክሬን ወረራ በኋላ በመስኮብ ላይ ብርቱ የገንዘብ ማዕቀብ ሲጥሉ በ30% የወረደው የዩናይትድ ስቴትስ ድፍድፍ ዘይት በበርሜል $98.01 ተሸጧል። ሶስቱም የዩናይትድ ስቴትስ ገበያዎች መውረዳቸው ተዘግቧል። በመጨረሻም ለኮቪድ-19 የፋይዘር 2 ክትባቶች ለጨቅላ ህጻናት ከፍ ባሉ ልጆችና በአዋቂዎች ላይ ካለው የበለጠ ውጤታማ መሆኑን አንድ ዩናይትድ ስቴትስ ውስጥ የተካሄደ ጥናት አሳይቷል። አጥኚዎቹ ዩናይትድ ስቴትስ ውስጥ የኮሮና ቫይረስ ኦሚክሮን ዝርያ ተስፋፍቶ በቆየባቸው ከታህሳስ 4 እስከ ጥር 22 2014 ዓ.ም ድረስ በነበረው ጊዜ ውስጥ እድሜያቸው ከ12 እስከ 17 ዓመት ከሆኑ 850,000 ልጆች የተሰበሰቡ መረጃዎችን እድሜያቸው ከ5 እስከ 11 ዓመት ከሆናቸው ጋር ማነጻጸራቸው ታውቋል። ክትባቶቹ የጠና ህመምና ሆስፒታል የመግባት አጋጣሚዎችን በህፃናቱ ላይ ከ100% ወደ 48% እንዲያሽቆለቁል ሲያደርጉ ከፍ ባሉት ላይ ደግሞ ከ85% ወደ 73% አውርደውታል። ይሁን እንጂ ጥናቱ በአቻ የተመራማሪዎች ቡድን ገና አልተፈተሸም። የፋይዘር ክትባት ከ5 ዓመት በታች ባሉ ህፃናት ላይ ኮቪድ-19ን ለመከላከል እምብዛም ውጤታማ ሆኖ አላገኘሁትም ያለው የዩናይትድ ስቴትስ እና መድኃኒት አስተዳደር ሙከራው እንዲዘገይ ባለፈው ወር መወሰኑ ተዘግቧል። አድማጮች ለምሽቱ ያዝመላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የምሽቱ ዝግጅቶች ጋር አብራችሁ ቆዩ።
ኤደን ገረመውን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 22 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
ከዶክተር
ትላንት ቀንጨብ አድርገን አስደምጠናችሁ በሰዓት ጥበት ምክንያት ለዛሬ በይደር ታቆየ ነውና በባህር ዳር ከተማ ፈለገ ህይወት ሆስፒታል በህክምና ሙያ ላይ የተሰማሩ ባለ ሙያዎች ከደሞዛቸው 10 እና 200 ብር ድረስ ያዋጡ እርዳታ ከሚያደርጉላቸው የታካሚ ቤተሰቦች ዝግጅት የተቀነጨበ ድምጽ እናሰማናችሁ። በዛሬው ምሽት ግን በሁለተኛው አጋማሽ ታዳምጡታላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን በቀጥታ እየተላለፈም ይገኛል። ከዚያ ማዳመጥ ትችላላችሁ። አሁን ለዕለቱ ወዲያዝ ነው የመጀመሪያ ቀዳሚ ርዕሳችን እንወሰዳችሁ። በምስራቅ ባሌ ዞን በድርቅ ምክንያት እስካሁን ከ80 ሺህ በላይ እንስሳት መሞታቸውንና ከ195 ሺህ በላይ የሚሆኑት ደግሞ ለመነሳት የሰው እርዳታ እንደሚፈልጉ ተገልጿል። በዞኑ በተለይ ቆላማ አካባቢዎች ውስጥ የከብቶች መኖና ውሃ አለመኖርም አሳሳቢ መሆኑን የዞኑ አስተዳደር ገልጿል። የምስራቅ ባሌ ዞን የአርብቶ አደሮችና መስኖ ልማት ጽፈት ቤት የሰው ህይወትን ለመታደግ በተደረገው ርብር ምክንያት በድርቁ የሞተ ወይም ህይወቱ ያለፈ ሰው እንደሌለ ተናግረዋል። የኦሮሚያ አደጋ ስጋት አመራር ኮሚሽን በበኩሉ በዞኑ በመደበኛ እና በድርቅ ምክንያት ለረሃብ ለተጋለጡ ከ400,000 በላይ ሰዎች እርዳታ እንደሚያስፈልጋቸውም ገልጿል። ድጋፍ እየተደረገ መሆኑንም ጨምሮ ተናግረዋል። ዘገባው የጸሐይ ዳምጠው ነው፣ እንደሚከተለው ይቀርባል።
በምስራቅ ባሌ ዞን ከአንድ አመት ተኩል በላይ በዘለቀው የዝናብ እጥረት ሳቢያ ከ80,000 በላይ የሚሆኑ እንስሳት መሞታቸው ዞኑ ገልጸዋል። አቶ አደም ጅሃድ በምስራቅ ባሌ ዞን ራይቱ ወረዳ ነዋሪ ናቸው። በድርቅ ምክንያት ብዙ እንስሳት እንደሞተባቸው ነው የገለጹት።
እንስሳት ያላቸውም ሞተውባቸዋል። ለምሳሌ ከኔ ወደ 12 ፍየል፣ 5 ከብትና 2 አህያ ሞተውብኛል። አሁን ከሞት የተረፉትን ፍየሎችና ከብቶችን ከተላቀጠላ ፍላልግ እያበላዋቸው ነው። ተሰጠን የምግብ እርዳታም እየሰጠናቸው ለማቆየት እየሞከርን ይሄ ነው የሚመስለው ኑሯችን። ሴቶችና ህጻናት ለምግብ እጥረት ተዳርገዋል። ትላንት የምግብ እርዳታ አድርገውላቸዋል። በረሃብ ምክንያት ህይወቱ ያለፈ ሰው ባይኖርም ብዙ ግን ተጎድተዋል። አሁን አስፈሪ ሁኔታ ነው ያለው። ሁሉም ሰው በራቡ ህይወት እንዳይጠፋ ነው እየተረባረበ የሚገኘው።
ነዋሪዎቹ እንደገለጹት በዞኑ እየተደረገው ባለ እርዳታ የሰው ህይወት አልጠፋም፣ ነገር ግን የእንስሳት መኖና ውሃ አሁንም ትኩረት የሚሹ አንገብጋቢ ጉዳዮች ናቸው ብለዋል። አቶ ኡስማን አልይ የምስራቅ ባሌ ነዋሪ ሲሆኑ ለነዋሪዎቹ እርዳታ እየደረሰ መሆኑን ገልጸው ትኩረት ቢደረግበት ያሉት ችግሮችን አንስተዋል።
ድጋፍ አለ። ነገር ግን በራይቱ ወረዳ ውስጥ ያለው እርዳታ ፍላጊና እየቀረበ ያለው ድጋፍ አልተመጣጠነም። ሌላው ደግሞ የውሃ እጥረቱ አሁንም አሳሳቢ ሆኗል። ከብቶችም አህዮችም ወደ ምንጭ መድረስ ጉልበት እያጡ ነው። ይሄ ደግሞ በጣም ችግር ነው። ለዚህም አቅርቦቱ በቂ አይደለም። በዚህ ወረዳ 4 የውሃ ቦቴ ነው ያለው። ውሃ ሊቀርብበት የተዘጋጀው ደግሞ ከ38 በላይ ቦታዎች ናቸው። በቀበሌ ብናይም በሳምንት አንድ ብቻ ነው ነዋሪዎቹ የሚያገኙት። ይህም ትልቅ ቤተሰብ ያላቸው ሰዎች ሁለት ወይ ሶስት ጀሪካን ቢያገኙ ነው። እናም የደከሙ ከብቶቻቸው የሚያጠጡት ነገር የላቸው ማለት ነው። ስለዚህ በውሃ እጥረት በኩልም ችግር አለ።
በምስራቅ ባሌ ዞን ውስጥ 5 ቆላማ አካባቢዎች ወረዳዎች ይገኛሉ ያሉት የዞኑ አርብቶ አደርና የመስኖ ልማት ጽፈት ቤት ኃላፊ አቶ አሚን አልይ በእነዚህ ወረዳዎች ሙሉ ድርቅ ተከስተዋል ብለዋል።
የምስራቅ ባሌ ህብረተሰብ ለድርቅ ችግር ተጋልጦ እንደነበር ይታወቃል። በዞኑ በሚገኙ 5 ወረዳዎች ውስጥ ነዋሪዎች አርብቶ አደሮች ናቸው። በተጨማሪም 2 ወረዳዎች ደግሞ ወይና ደጋ የአየር ጸባይ የነዚህን 2 ወረዳዎች ገሚዝ ጨምሮ እንዲሁም በሌሎችም በተጠቀሱት የአርብቶ አደሮች አካባቢዎች ለአንድ ዓመት ከተኩል ገደማ ዝናብ ሲዘንብ አልነበረም። የምስራቅ ባሌ ዞን 2 የዝናብ ወቅቶች ሲኖሩት በሁለቱም ወቅቶች ዝናብ ባለመዝነቡ ህዝቡ፣ ሰውና እንስሳው ለረሃብ ተጋልጧል ማለት ነው።
አቶ አሚን አክለው ለተራቡ ህብረተሰብ የምግብ እርዳታ እየደረሰ ነው በማለት አሁንም የእንስሳት መኖና ውሃ ከፍተኛ እጥረት ነው ያለው ብለዋል።
በአሁኑ ጊዜ ራብን በተመለከተ የመቋቋም ሁኔታ አለ። ችግሩ ባለበት ሁኔታ የከብቶች መኖን አቅርቦት በተመለከተ ግን እጥረት አለ። ሌላው የውሃ አቅርቦት እጥረት ነው። የውሃ አቅርቦትን በተመለከተ ከፍተኛ እጥረት ነው የገጠመን። በተለይ የበረሃማነት አየር ጸባይ ካላቸው ወረዳዎች መካከል የዳዌ ሰረር የሚባለው ወረዳ በሶማሌ ክልልም ወሰን ላይ የሚገኝ በመሆኑ የወረዳው ህብረተሰብ ያለበት አካባቢ ከዚህ በፊትም በዝናብ ካልሆነ በስተቀር እነርሱን አቋርጦ የሚሄድ ወንዝም ባለመኖሩ ጭምር ችግሩ ተስፋፍቷል። ህብረተሰቡ አሁንም ከፍተኛ የውሃ አቅርቦት ድጋፍ እንደሚያስፈልገው ተመልክተናል።
በዞኑ በመደበኛና በድርቅ ምክንያት አስቸኳይ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ400,000 በላይ መሆኑን የኦሮሚያ አደጋ ስጋት ስራ አመራርና የልማት ተነሺዎች ኮሚሽን ገልጸዋል። አቶ ገረመው ሊቃ የኮሚሽኑ ምክትል ኮሚሽነር ናቸው።
በመደበኛ ስረዱ የነበሩ ቆላማ አካባቢ በመንግስት ራሳቸውን ያጫሉ ወደ 118,000 በላይ የሚሆኑ ነበሩና አሁን በድርቁ ምክንያት ደግሞ ተጨማሪ እርዳታ ያስፈልጋቸዋል ተብሎ የምክር ቤቱ ወስኖ ወደ ላይ ያስተላለፈ ወደ 251,661 ተጠቃሚዎችን ያንን ፌደራል ጠይቀን አጠቃላይ እርዳታ የሚያስፈልጋቸውን በየጊዜው የተለዩ ከ400,000 በላይ የሚሆኑትን እንድደርሳቸው እያደረግን ነው ማለት ነው። በመደበኛ ያለው አምስተኛ ዙር በእኛ አሁን እያስተላለፍን እያደረስን ያለው አምስተኛ ዙር ደርሳቸው ለህብረተሰቡ እየተከፋፈለ ነው። እንደውም ለነኚህ በድርቅ ምክንያት ለብቻ የተጎዱት ደግሞ ሁለተኛ ዙር እንደደርሳቸው ተደርጎ አሁን እየተከፋፈለ ነው።
በተለይ በዞኑ ቆላማ አካባቢዎች በየጊዜው የሚከሰተውን የድርቅ ችግር ዘላቂ መፍትሄ ለማበጀት ከመመለከታው አካልና ከህብረተሰቡ ጋር የተጀመሩ ስራዎች አሉ ሲሉ አቶ ገረመው አክለዋል።
ችግሩ የሚታየው የውሃ እጥረት ነውና በተለይ የውሃና ኤነርጂ ቢሮ የኦሮሚያ ያንን ትኩረት በመስጠት ከመንግስት በተመደበለት በጀት እንዲሁም በጋር ድርጅቶች አንድ ከፍላል አንድ ዝቅላል አሁን ዛሬ ባለን መረጃ ግን ወደ 12 ወጥ ችግር ያለበትን አካባቢ ውሃ ያቀረበ ነው ማለት ነው። በዚህ ግዛዊ ችግሩን ለማቅለል እየተሰራ ነው። ዋናው ነገር ግን በተለይ እዛ አካባቢ እየተሰራ ያለው ትልቅ ፕሮጀክት ውሃን ወደ ቆላማ አካባቢ የመውሰድና መስኖ ልማት የመስራት የከብቶች መኖን የመስራትና ሌሎችንም ችግሮች ለመቅረፍ ትልቅ ቁልፍ ስራ ነውና ያ በከፍተኛ ደረጃ መንግስት ትልቅ በጀት መድቦ እየሰራ ነው። የተፈጥሮ ሀብት እንቅስቃሴ ላይ ትልቅ ትኩረት ተሰጥቶ ህብረተሰቡ በዛ ላይ ተሳትፎ በየጊዜው እየጨመረ ይህንን ችግር እየቀረፈ የአየር ንብረት ለውጡንም ደግሞ በመተካከል ወደሚሻል ደረጃ ማድረስ ይቻላል እና ያ ነው አሁን እየተሰራ ያለ ማለት ነው።
ከዞኑ ያገኘነው መረጃ እንደሚያሳየው ከሞቱት እንስሳት ውጪ ከ195,000 በላይ የሚሆኑት በሰው እገዛ ከመሬት እንደምነሱና ባሉበት ሆኖ እየተረዱ ይገኛሉ። በአጠቃላይ በኦሮሚያ ክልል በመጠጥ ውሃ አቅርቦት እጥረትና በየጊዜው ቆላማ አካባቢዎች የሚከሰተውን ድርቅ ዘላቂ መፍትሄ ለማበጀት ከመመለከታው አካላት ጋር በመሆን የኦሮሚያ ውሃና ኤነርጂ እየሰራ ያለውን መረጃ ለመጠየቅ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አድማጮች በዘገባው ላይ ተጠቅምናቸው ምስሎች በቅርቡ የባሌ ድርቅን ሁኔታ ለማጥናት ወደዛው ተጉዞ የነበሩት ከሐረማያ ዩኒቨርሲቲ የተላኩ የጥናት ቡድን ያገኘነው ምስል ነው። የጥናት ቡድኑ ቀደም ባለው ዘገባችን ወደ አካባቢው ተጉዞ የድርቁ ሁኔታ አሳሳቢ መሆኑን ገልጾልን ነበር። ያንን ማስታወሻ አለ ለማድረግ ነው የምትከታተሉት። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ወይም ራዲዮ በቴሌቪዥን የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። እየረሳን ራዲዮ ጣቢያ እንላለን። ራዲዮ በቴሌቪዥን እንግዲህ ራዲዮ ሆኖ ምስላችንን እያያችሁ ዝግጅት የምናቀርብበት መደበኛ መሰናዷችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ደግሞ ይቀጥላል። ተከታዩ ዘገባችን ትላንትናና ዛሬ አነጋጋሪ ሆኖ የቆየው በተለይ በማህበራዊ ሚዲያ ላይ አነጋጋሪ ሆኖ የቆየው የአድዋ ድል በዓል ማክበሪያ ውዝግብ ነው። ልባት አግኝቷል ይላል የኬኔዲ አባተ ዘገባ። ከትላንት ጀምሮ መነጋገሪያ ሆኖ የቆየው የአድዋ ድል በዓል የሚከበርበት ቦታ ልባት ማግኘቱ ታውቋል። በባህልና ስፖርት ሚኒስቴርና ሌሎች የመንግስት አካላት ቀደም ብሎ ተገልጾ የነበረውን የቦታ ለውጥ በመቃወም የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር በትላንትናው ዕለት መግለጫ አውጥቶ የነበረ ሲሆን የማህበሩ ፕሬዝዳንት ልጅ ዳንኤል ጆቴ አሁን ጉዳዩ ልባት አግኝቷል ብለዋል። በተለመደው ቦታ በዳግማዊ ሚኒሊክ አደባባይ እንደሚከበር ለአሜሪካ ድምጽ ገልጿል። የበዓል ማክበሪያ ቦታው በአዋጅ የጸደቀ መሆኑን ያስታወሱት የሕግ ባለሙያው ደግሞ ከአዋጅ ውጪ ቦታ መቀየር እንደማይቻልም ገልጸዋል። ኬኔዲ አባተ ዝርዝሩን ያሰማናል።
126ኛው የአድዋ ድል በዓል በአድዋ ድልድይ እንደሚከበር ትናንት የካቲት 21 የባህልና ስፖርት ሚኒስቴር አስታውቆ ነበር። ይህም በየአመቱ በአዲስ አበባ ዳግማዊ ምኒልክ አደባባይ ሲከበር የቆየው በዓሉ ዘንድሮ ለምን በተለመደው ስፍራ እንዳይከበር ተወሰነ በሚል በብዙዎች ዘንድ ቅሬታን ፈጥሯል። ሚኒስቴሩ ከአዲስ አበባ እንዲሁም ከኦሮሚያ ክልል የባህልና ቱሪዝም ቢሮዎች ጋር በመተባበር በዓሉ በሀገር አቀፍ ደረጃ በአድዋ ድልድይ ይከበራል ማለቱን ተከትሎ በርካታ ግለሰቦች ተቃውሟቸውን አሰምተዋል። ከነዚህ መካከል የአዲስ አበባ ምክር ቤት አባል የሆኑት የኪነ ጥበብ ባለሙያው አቶ ነብዩ ባዬ ተቀሳሉ።
ትናንት ይሄ ነገር ወደ ሌላ ቦታ ለመሄድ ሐሳብ አለ የሚል ወይም እንደዛ አይነት ውይይቶች ተካሂደዋል የሚነገር ሲነሳ ያው እንደ አንድ ኢትዮጵያዊ እንደሚቆረቆር ኢትዮጵያዊ በተለይም በተጨማሪ ደግሞ አዲስ አበባ ምክር ቤትም አባል ላይ ተመረጥ ነኝ ቮይስ በሚያነሳው ነገር አንዳንድ ሐሳቦች በተለይ በእንደዚህ አይነት ታሪካዊ ጉዳዮች ላይ የግድ ድምጻችንን ማሰማት ስላለብን ያንን ነው ለመግለጽ የሞከርኩት። ይሄ እንዲነው ያንዲነው የምንለውን የመለያየት ነገር የተውን ዋና ዋና ያስተባበረንንና ከአፍሪካም ከሌሎችም ቅኝ ከተገዙ ህዝቦች በበለጠ ዋጋ ያስገኘልን ድል ያስገኘልን ጥቁሮችም ሆነ የተጨቆኑ ህዝቦች ወደ ላይ እንዲመለከቱን እንደ ተስፋ እንደ ትልቅ የነጻነት ብስራት አድርገው ያዩንን ይሄን ያድዋ በዓል መለያያ ደግሞ እንዳናረገው በማለት ነው። በጣም ተከፍተን የነበረው ቶሎ ብለንም ለመናገርም ቸኮልን በመከያት ያድዋ ነገር ስለሆነ ነው።
በዚሁ ጉዳይ ላይ አስተያየታቸውን የሰጡን የህግ ባለሙያ አቶ ውብሸት ሙላት ደግሞ በአገር አቀፍ ደረጃ የአድዋ በዓል የሚከበርበት ስፍራ የህዝብ በዓላትንና የእረፍት ቀናትን እንዲሁም አከባበራቸውን ለመወሰን በ1967 ዓ.ም ተመረጡ በወጡት ሁለት አዋጆች ማለትም አዋጅ ቁጥር 16967 እና 28967 የተደነገገ መሆኑን ይገልጻሉ።
ስለ በዓል አከባበር ያሉት ህጎች እነዚህ ናቸው። እነዚህ አዋጅ ላይ በአንድ አመት ነው የወጡት። ደርግ ነው ያወጣቸው። የበዓል ቀናቶች ሁሉ ተቆረጡ። በዓሎች ዝርዝር አለ። በዓሎች እንዴት እንደሚከበሩ አለ። የአድዋ ድል ደግሞ ከነ ቦታው ነው የገለጸው። እዛ ላይ ምኒልክ አደባባይ ዛሻ ላይ ምናምን ተብሎ ተገልጿል ማለት ነው። ህጎቹ እንደዚህ ካሉ ያው ሌላ አዋጅ እስካልተሻረ ድረስ እዛው ነው የሚከበረው ማለት ነው። ያው ሀገርም በህግ መሰረት መምራት ካለብህ ህጉ እስካልተሻረ ድረስ ያን ነው ፕራክቲስ ማድረግ ግድ ነው። ህጉ ይህንን ካለ ያው መፍትሄው ህጉ ይሆናል ማለት ነው።
በ1967 የወጡትን ሁለት አዋጆች የሚሽር ሌላ አዋጅ እንደሌለም ያብራሩት የህግ ባለሙያው አዋጆቹ በህዝብ ተወካዮች ምክር ቤት እስካልተሻሻሉ ድረስ የአድዋ በዓል የሚከበርበትን ስፍራ መቀየር ከህግ የሚጻረር ድርጊት እንደሆነም ገልጸዋል። በባህልና ስፖርት ሚኒስቴርና ሌሎች የመንግስት አካላት የተገለጸውን የቦታ ለውጥ በመቃወም የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበርም በትናንትናው ዕለት መግለጫ አውጥቶ ነበር። ይሁን እንጂ አሁን ጉዳዩ እልባት አግኝቶ በዓሉ በተለመደው መልኩ እንደሚከበር የማህበሩ ፕሬዝዳንት ልጅ ዳንኤል ጆቴ ለአሜሪካ ድምጽ ገልጸዋል።
የቦታ ለውጥ ተብሎ የተነገረው የመናበብ ክፍተት በነበረ ሁናቴ ስለሆነ በዓሉ ያው በምኒልክ አደባባይ ከጠዋቱ 12 ሰዓት ጀምሮ በማርሽ ባንድ የጥንታዊ ጀግኖች አርበኞች ማህበር የአበባ ጉንጉን ያስቀምጣል። ከዛ በኋላ ህብረተሰቡ እንደተለመደው በዓሉን እያከበረ እያለ ወደ አድዋ ድልድይ ደግሞ እንሄዳለን። ይህንን ቀደም ስንል ስናደርገው የነበረ ነው። አዲስ የተፈጠረ ነገር የለም።
በዓሉ የሚከበርበት የቦታ ለውጥ መደረጉን የሚያሳውቅ መግለጫ ሲወጣ ማህበሩ ያውቅ እንደሆነና ክፍተቱ ለምን እንደተፈጠረ ላነሳውላቸው ጥያቄም ልጅ ዳንኤል ይህን ምላሽ ሰጥተዋል።
ክፍተት የተፈጠረው በምንድን ነው? የምኒልክ አደባባይ ያለው ባህል እንዳለው ሆኖ ያንን ሳይገልጹ በመቅረታቸው ይሄ ሁለተኛው ላይ በመግለጻቸው የለውጥ ነገር እኛንም አስደንግጦ ነበር። ግን አይደለም፣ የመናበብ ክፍተት ነው። ስለዚህ በዛ በተመለከተ መግለጫ ሰጥተናል። ሆኖም ግን ስህተት መኖሩ ታውቆ የመናበብ ክፍተት በሚል ነው እኛም መንግስትም የምናውቀው።
አሁን ተነጋግራችኋል ከባህልና ስፖርት ጋር?
አዎ፣ መንግስት በከተማ አስተዳደር ሁሉም ያውቃሉ። የፕሮግራም መናበብ ክፍተት ተብሎ በሰፊው ተጻፈ። የእኛ ማተም ያለበት እየተሰራጨን ነው። ባህሉ ምኒልክ አደባባይ ነው የሚሆነው። ዘመንም ምንም የማይሽረው የማይለውጠው
በዚሁ በ126ኛው የአድዋ በዓል አከባበርና የክብረ በዓሉን ቦታ በተመለከተ ከባህልና ስፖርት ሚኒስቴር እንዲሁም ከአዲስ አበባ ባህልና ቱሪዝም ቢሮ መረጃ ለማግኘት ያደረኩት ጥረት አልተሳካም። ይሁን እንጂ በዓሉ እንደተለመደው በሚኒሊክ አደባባይ እንደሚከበር የባህልና ስፖርት ሚኒስትር ዴታ ወርቅነሽ ብሩ ዛሬ ከሰዓት በኋላ መግለጻቸውን የሀገር ውስጥ ሚዲያዎች ዘግበዋል። በዓሉ የሚከበርበት ስፍራ የዳግማዊ ሚኒሊክ አደባባይ ከአድዋ ጋር የተያያዙ በርካታ ታሪካዊ ሁነቶችን ያስተናገደ ከመሆኑም ባለፈ ይህንኑ ለማስተዋወስ የአድዋ 00 ፕሮጀክት የሚገነባበት አካባቢ መሆኑንም የሚገልጹት የአዲስ አበባ ምክር ቤት አባል የሆኑት የኪነ ጥበብ ባለሙያው አቶ ነብዩ ባዬ ከበዓሉ ጋር በተያያዘ የሚተላለፉ ውሳኔዎች ጥንቃቄ ሊታከልባቸው እንደሚገባ ይመክራሉ።
ፕሮግራም አገራደት ችግር ኖሮብን ነው እንጂ ይሄ ቀደም ብሎም እንደዚህ ሆነ ያሰብነው በሚል መግለጫ እንዳወጡ አተበልክቻለሁ። ዋናው ነገር ወደፊት ሁልጊዜም ቢሆን የቦታውን ያከባቢውን ያቱም ይሄ አንዳንድ ነገር ዝም ብሎ የሚሰጥ ነገር አይደለም። በዘመናት የቆየው ምክንያት አለው ይያንዳሉ። እነዚህን ምክንያቶች ታሪክን ከመያቁ ከተማሩ ከአባቶች በተለይ በእነዚህ ታሪካዊ ሁኔታ ላይ የኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር ዋና አማካሪ መሆን አለበት። በዚህ ጉዳይ ላይ አብሮ መስራት በጣም ያስፈልጋል። ተቋሙ ምናልባት እንደተባለው የአገላለጽ እና የመናበብ ችግር ከሆነ ይሄንን ወደፊቱ በደንብ የጠራ የግንኙነት እና የኮሙኒኬሽን ሁኔታ እንዲሰራ ማሳሰብ ያስፈልጋል። እንደገናም ደግሞ በተለያየ ምክንያት ይሄንን ነገር በተለያየ አስተሳሰብ ይሄን ነገር ለመለወጥ ታስቦም ከነበረ ይሄ ስህተት መሆኑ ትምህርት እንዲወሰድበት፣ ወደፊት ደግሞ አድዋ ለኛ ብቻ ሳይሆን ኢትዮጵያውያን የተፋን አንድ ያደረገን ራሳችንንም የተመለከተንበት አንድ ስንሆን ስንሰበሰብ ምን ያህል ደረጃ እንደምንሄድ ያየንበት በመሆኑ በዚህ ረገድ በጣም ከፍተኛ እምነት ልንይዝ ይገባል።
በቅኝ ግዛት ስር ለነበሩ ሀገራትና ህዝቦች የነጻነት ተምሳሌት መሆኑ የሚነገርለት የአድዋ ድል 126ኛ ዓመት በዓል ነገ ከማለዳው ጀምሮ ይከበራል። ጠቅላይ ሚኒስትር አብይ አህመድም ለበዓሉ የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው በድህነትና ኋላ ቀርነት ውስጥ ሆነን ከዚያም ብሶ ተከፋፍለንና ተለያይተን ቀጣዮቹን የአድዋ ድል በዓላት ማክበር የለብንም ያሉ ሲሆን አድዋና ኋላ ቀርነት፣ አድዋና ድህነት፣ አድዋና የእርስ በርስ መከፋፈል አብረው አይሄዱም፣ ጨለማና ብርሃን ናቸው ሲሉም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አሁን ደግሞ አድማጭ ተመልካቾቻችን የዓለምን ቀልብ ወደ ያዘው ወደ ዩክሬንና ራሻ ጉዳይ ዘገባዎቻችን እንወሰዳችሁ። የሩሲያው ላቭሮቭ ሲናገሩ ምዕራባውያን ጥለው ወጥተዋል። ዛሬ በተካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ስብሰባ ላይ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ መናገር ሲጀምሩ በምክር ቤቱ የስብሰባ አዳራሽ ውስጥ ከነበሩ ተሳታፊዎች ብዙዎቹ ተነስተው ወጥተዋል። ላቭሮቭ ለዚህ የተሳታፊዎች አድራጎት የተዘጋጁ አለመምሰሉና ንግግራቸውን ምክር ቤቱ ፊት በአካል ከመገኘት ይልቅ በቪዲዮ ኮንፈረንስ እንዲያደርጉ መገደዳቸውን መናገራቸውን ሊሳ ሽላይን ከጄኔቫ ለቪኦኤ በላከችው ዘገባ ላይ አስፍራለች። የሩሲያው የውጭ ጉዳይ ሚኒስትር በንዴት መንፈስ መናገራቸውንና ወደ ጄኔቫ ለመጓዝ በሰማያዊዎቻቸው ላይ እንዳይበሩ ሀገሮቹ መከልከላቸውን በዚህም የአውሮፓ ህብረት የመንቀሳቀስ ነጻነታቸውን መጋፋቱን መግለጻቸውን ሊሳ ዘግባለች። የዩክሬኑ አስተዳደር በወንጀል አድራጎቶች የኮነኑት ሚስተር ላቭሮቭ በሩሲያና ተገንጣዮቹ ዶኔትስክና ሉሃንክስ ውስጥ ባሉ ሩሲያኛ ቋንቋ ተናጋሪ ዜጎች ላይ ባለፉት 8 ዓመታት ጦርነት አውጆ ቆይቷል ሲሉ ከሰዋል። ይህ ክሳቸው ከበዛው የዓለም አቀፍ ማህበረሰብ አመለካከት ጋር እንደሚጣረስም ተዘግቧል። ላቭሮቭ ለስምንት ደቂቃ በቆየ ንግግራቸው በዋሽንግተን ይመራል ያሉትን የምዕራቡን የጋራ ፖሊሲ ሲያወግዙ ይህም የኬቭን አገዛዝ ላለፉት 14 ዓመታት በራሱ ህዝብ ላይ ጦርነት እንዲያካሂድ አድርጎታል ብለዋል። የሩሲያው ቭላድሚር ፕሬዝዳንት ቭላድሚር ፑቲን እጣ ፋንታቸውን በግዴለሽነት እያዩ መቀጠል ባለመቻላቸው ለአካባቢዎቹ ነጻነት እውቅና ሰጥተው ነዋሪዎቻቸውን ከአደጋ ለመጠበቅ ልዩ ወታደራዊ ዘመቻ ከፍተዋል ሲሉ ለፕሬዝዳንቱ ተከራክረዋል። ይህንን ቀደም ሲል በፕሬዝዳንት ፑቲን በራሳቸው የተነገረ ሰበብ ማሳሳቻ ሐሰተኛ ዘመቻ የማሰራጨት ሐሰተኛ መረጃን የማሰራጨት ዘመቻ ሲሉም ያጣጣሉት ምዕራባውያን መንግስታት ለወረራው ታይቶ በማይታወቅ ስፋት ምላሽ ሰጥተዋል። ሚስተር ላቭሮቭ በእነሱም ላይ ውግዘት አሰምተዋል። ላቭሮቭ እየተናገሩ ሳሉ መግለጫው የሰጡት የመንግስታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ቃል አቀባይ ሻቢያ ማንቱ ጦርነቱን የሚሸሹት ዩክሬናውያን ስደተኞች ቁጥር እጅግ በተፋጠነ ሁኔታ ማሻቀቡን ገልጸዋል። ወደ ተከታዩ ዘገባችን እንወሰዳችሁ። ከዚሁ ከዩክሬን ጋር የተያያዘ ነው። ያለ ተንኳሽ ሩሲያ የፈጸመችውን ወረራ ለመመከት ከባድ ውጊያ የገጠሙት ዩክሬናውያን አምስተኛ ቀናቸውን በያዙት በዋና ከተማይቱ ኬቭ ትላንት ሰኞም የሚደርስባትን ብርቱ ጥቃት ተቋቁማ ቀጥላለች። ዛሬ ስድስተኛ ቀኑ ተቆጥሯል። የአሜሪካ ድምጿ የዩናይትድ ስቴትስ ምክር ቤቶች ጉዳይ ዘጋቢ ካትሪን ጂፕሰን ያጠናቀረችው ዘገባ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ጦራቸውን እንዲያስወጡ የሚለው ዓለም አቀፍ ግፊት እየጨመረ መሆኑንም ዘገባው ይጠቁማል። አሉላ ከበደ ያቀርበዋል።
በንግግሩ ለመቀጠል ከመስማማት በቀር ሰላም ለማምጣት የሚያስችል ስለመሆኑ ግልጽ ምልክት ባያሳይም በሁለቱ ሀገሮች መካከል ቤላሩስ ላይ የተደረገው ንግግር በተጠናቀቀ ሰዓታት ውስጥ ነው ሩሲያ ኬቭንና ሌሎች የዩክሬን ከተሞችን በቦምብ መደብደቧን አጠናክራ የቀጠለችው።
Diplomacy at the barrel of a gun, diplomacy at the turret of a tank, that is not real diplomacy.
በጠመንጃ ፈሙዝ ወይንም በታንክ አፈት ለማምጣት የሚሞከር ዲፕሎማሲ እውነተኛ ዲፕሎማሲ አይደለም። የዩክሬን አጋሮቻችንና አውሮፓውያን አጋሮቻችን እንደፈቀዱት ሁሉ ከዚህ አላስፈላጊና ጭካኔ የተሞላበት ግጭት መውጫ መፈለግ የሚቻልበት መንገድ እስካሁን ድረስ በእውነተኝነትና ትርጉም ያለው ዲፕሎማሲያዊ ጥረት ለመሳተፍ ዝግጁና ፍቃደኞች ነን። ይሁንና ውጊያው እየቀጠለ ባለበት ብቻ ሳይሆን ይበልጥ እየተባባሰ እየከፋ ባለው ሁኔታ ውስጥ ግን ዲፕሎማሲ ፍሬ ሊያፈራና ውጤታማ ሊሆን አይችልም።
ዩክሬናውያን በእጅጉ ጠንካራ የሆነውን የሩሲያ ጦር እስካሁን መክተው ተዋግተዋል። ክሬምሊን ባለፉት ቅርብ ወራት ውስጥ ከሁለቱ ሀገሮች ድንበር አቅራቢያ ሲያከማች ከቆየው ጦር 75% ያህሉን በውጊያው አሰማርቷል። ይሁን እንጂ ፑቲን እንዳቀዱት እስካሁን የተቆጣጠሯቸው ዋና ዋና ከተሞች የሉም። ሆኖም ያ ሁኔታ በፍጥነት ሊለወጥ ይችላል ሲል የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን አስጠንቅቋል።
ለሀገራቸው በብርቱ ሲታገሉ ለቆዩትና ተጽዕኖ መፍጠርም ለቻሉት ብሎም በፕሬዚደንት ፑቲን አቅም ላይ አንዳች ጉዳት ማድረስ ለቻሉት ዩክሬናውያን ከፍ ያለ ዋጋ ሊሰጥ ይገባል። ሩሲያውያን ከዚህ አንዳች ትምህርት መቅሰማቸው አይቀርም።
በዩክሬን ለበረራ የተከለከለ የአየር ክልል ጉዳይ እንዲታሰብበት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለዩናይትድ ስቴትስና ለተቀሩት አጋሮቻቸው ጥሪ አቅርበዋል። የቀድሞ የዩክሬን ጠቅላይ ሚኒስትርም የእርምጃውን አስፈላጊነት አጽንኦት በመስጠት ነው ለአሜሪካ ድምጽ የተናገሩት።
ዛሬ የምንፈልገው በላያችን ላይ ከሚበሩት የሩሲያ አጥቂዎች መጠበቅ ነው። በሩሲያ የሚጎነጨፉትን ሚሳኤሎች በመምታት ተዋጊ አውሮፕላኖቻቸውን ወደ አየር ክልላችን እንዳይገቡ ማድረግ ነው። በአየር ድብደባ እንዳንጠፋ አድርጉን።
просто не давать нас уничтожать с воздуха።
አገራቸው የምድር ተዋጊ ወታደሮችን እንደማትልክ ፕሬዝዳንት ባይደን ደጋግሞ ተናግረዋል። ዋይት ሃውስ ትላንት ሰኞ እንዳስታወቀውም የፋይናንስ ንክር ምጃዎችን ጨምሮ ፑቲን ላይ ተጽዕኖ ለማድረግ የሚያግዙ ሌሎች አማራጮች አሁንም አሉ።
ሁሌም የበለጠ ልናደርግ የምንችለው ነገር አለ። ሆኖም በሩሲያ የፋይናንስ ገበያ ላይ እያየን ካለው ተጽዕኖ አንጻር አንዳንዶቹን ዘረዝራለሁ። በሩብል ዋጋ፣ በዋጋ ግሽበት፣ በሩሲያ ማዕከላዊ ባንክ የማበደር አቅም ላይ እነዚህ ሁሉ እርምጃዎች ፕሬዝዳንት ፑቲንን ብቻ ሳይሆን በዙሪያቸው ያሉትን በሙሉ እርምጃው እንዲቆነጥጣቸው ለማድረግና ብሎም በኢኮኖሚው ላይ ከፍ ያለ ጉዳት የሚያስከትል ጫና ለማድረግ ብርቱ አቅም ያላቸው ናቸው።
የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን በበኩሉ ለበረራ የተከለከለ ቀጠና የማድረግ እቅድ እንዳልነበረው አመልክቷል። ይሁንና ዩናይትድ ስቴትስና አጋሮቿ መሰንበቻውን ሩሲያን ካለም አቀፍ የፋይናንስ አገልግሎቶች የሚያቋርጡ ያሏቸውን ካሁን ቀደም ታይተው የማያውቁ እጅግ ጠንካራ እርምጃዎችን ወስደዋል። በዩናይትድ ስቴትስ ምክር ቤቶች ከፍተኛ ሪፐብሊካኖች ተጠሪዎች ግን በዋይት ሃውስ የተወሰዱት እርምጃዎች በጣም ዘግይተው የመጡ ናቸው ባይ ናቸው።
The administration rushed to announce another $350 million in military.
በዚህ ባሳለፍነው ቅዳሜና እሁድ አስተዳደሩ ለወታደራዊ እርዳታ የሚውል ተጨማሪ $350 million ድጋፍ በተቻኮለ መንገድ ይፋ አደረገ። ለምን አይነት ጦር መሳሪያ በምን አይነት የጊዜ ሰሌዳ ተፈጻሚ ይሆናል? እነኚህ መሳሪያዎቹ በጥቃት ይዞታቸውን ያጥላሉት ጀግና ዩክሬናውያን እንዴት ሊደርሱ ይችላሉ? ስለዚህ ምክር ቤቱ ይህንን እውን ማድረግ የሚችሉ የክትትል መሳሪያዎችን በመጠቀም ለዩክሬን የሚያስፈልገውን የጦር መሳሪያ በተቻለ ፍጥነት መድረሱን ማረጋገጥ አለበት። በስተመስራቅ ያሉት የኔቶ አጋሮቻችንም መከላከያውን ለማጠናከር ተመሳሳይ መንገድ ሊሰራ ይችላል።
የጦርነቱ ዋጋ ገና ድሮ እየታየ ነው። መላውን አውሮፓ እያጥለቀለቀ ያለው ፍልሰት የተባበሩት መንግስታት ድርጅት ይፋ እንዳደረገው የሩሲያ ወረራ በጀመረ በአምስት ቀናት ውስጥ ብቻ ከ520 ሺህ በላይ ዩክሬናውያን አገራቸውን ለቀው ተሰደዋል።
I have rarely seen such an incredibly fast rising
ከባልካን ጦርነት ወዲህ በአውሮፓ በግዙፍነቱ እንደዚህ ያለ በሚያስገርም ፍጥነት እየጨመረ የሚሄድ ፍልሰት አይቻለውም።
የሰብአዊ ቀውሱን ለመቅረፍ የሚውል ተጨማሪ 54 ሚሊዮን ዶላር እርዳታ መመደቡን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው እሁድ አስታውቀዋል።
ከዚሁ ከዩክሬን ጉዳይ ሳንወጣ የተባበሩት መንግስታት የጸጥታው ምክር ቤት ሩሲያ በዩክሬን ላይ የፈጸመችውን ወረራ በመቃወም ውሳኔ ያሳለፉበትን ልዩ አስቸኳይ ስብሰባ አካሂደዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ስቴት ኦፍ ዘ ዩኒየን በመባል ከሚታወቀውና በዛሬው ዕለት በብሔራዊ ደረጃ ከሚያደርጉት አመታዊ ንግግራቸው አስቀድሞ የጸጥታው ምክር ቤት የሰጠው የድምጸ ውሳኔ ዩክሬንን ለመደገፍ ለታለመው ጥረት ዓለም አቀፍ አንድነት አለ ሲል ዋይት ሃውስ ያቀረበውን አስተያየት ያጠናከረ ሆኖ ተገኝቷል። የአሜሪካ ድምጹ አራሽ 40 ሳዲ ያጠናቀረው ዘገባ ነው። አሉላ ከበደ እንደሚከተለው ያቀርበዋል።
ዩክሬን አሁንም አንዳችም ትንኮሳ ሳይደረግበት ወደ ዋና ከተማይቱ ኪየቭ እየገፋ ባለው የሩሲያ ጦር ጥቃት እየደረሰባት ነው። ዩናይትድ ስቴትስና ምዕራባውያን አጋሮቿ ከቅርብ ቀናት ወዲህ የአገሪቱን የባንክ ስርዓት ከፊሉን የሚሸፍሩትን ሁለቱን ግዙፍ ባንኮች VTB ሰርቭ ባንክን ጨምሮ በሩሲያ የፋይናንስ ተቋማትና ስርዓት ላይ የሚጥሉትን ማዕቀብ በከፍተኛ ደረጃ አሳድገዋል።
The sanctions that we announced yesterday are
ትላንት ያስታወቅነው ማዕቀብ ሩሲያን ከኢራን ጋር ያስተካከለ ነው። ካለም አቀፉ ማህበረሰብ ጋር ከሚገበያዩበት የባንክ ስርዓት ያስወጣ 80% በሚሆኑት ባንኮቻቸውና የፋይናንስ አገልግሎት ዘርፋቸው ላይ ማዕቀብ ጥለናል። ይህም ፕሬዝዳንት ፑቲንና መንግስታቸውን ስራ መስራት እንዳይችሉ የሚያደርግ ብቻ ሳይሆን ወታደራዊ ኃይላቸውን ማስፋፋትም ሆነ በአገራቸው ውስጥ የሚካሄዱ የፈጠራ ስራዎችን ማቀላጠፍ ጭምር አደጋች የሚያደርግ ነው።
ባለፈው ሐሙስ ጦራቸው ዩክሬንን እንዲወር ትዕዛዝ የሰጡት የሩሲያው ፕሬዝዳንት ቭላድሚር ፑቲን ማዕቀቡን ወዳጅነት የጎደለው ሲሉ ጠርተውታል። አባባሽ እርምጃዎችን የሚያርቁ ያሏቸውን ኃይሎችም የኒውክሌር መሳሪያ በተጠንቀቅ እንዲዘጋጅ አዘዋል።
This is a full-fledged unjust war.
ይህ ሙሉ ለሙሉ የለየለት ኢፍትሃዊ ጦርነት ነው። በመሆኑም አሜሪካውያን የንግድ ድርጅቶችና ተቋማት ስለ ሁኔታው እንዲገነዘቡ የሚያስፈልግበት ሰዓት ነው። የንግድ ጥቅምና ፍላጎት በመሆኑ ምን ያህል ከባድ እንደሆነ እረዳለሁ። የገንዘብ ሚኒስቴር ሰነበርኩም ይገባኛል። ይሁንና በሰሩት ሁሉና አሁንም በዩክሬን ላይ የፈጸሙ ባሉት ድርጊት ነገ መገኛቸው ከሄጉ ፍርድ ቤት ከሆነ ስርዓት አባላት ጋር ያለመተባበርና ስምን ለማስከበር መታሰብ ያለበት ጊዜው አሁን ይመስለኛል።
ይህ የሆነው የሚበዙት ሲቪሎች የሆኑባቸው የዩክሬን ኃይሎች የሩሲያ ጦር ዋና ከተማዋን ኪየቭን ለመቆጣጠርና የትኛውንም የአገሪቱን ትልቅ ከተማ ለመምታት የሚያደርጉትን ጥረት መመከታቸውን ተከትሎ ነው የዩክሬን መከላከያ ሚኒስቴር ያወጣውና ትክክለኛነቱ እስካሁን በሌላ ምንጭ ያልተረጋገጠ ቪዲዮ ምስል የሩሲያ ወታደራዊ ተሽከርካሪዎች በሰው አልባ አውሮፕላን ሲመቱና ሲወድሙ ያሳያል። ሆኖም እያቀረበ ያለውን የማጠናከሪያ ኃይል ጥሪውን ቀጥሏል።
It's time to remove all Russian financial institutions.
ሁሉንም የሩሲያ የፋይናንስ ተቋማት ከዓለም አቀፍ የገንዘብ ዝውውር ስርዓት ማስወገጃው ጊዜ አሁን ነው። የነዳጅ ዘይትና ጋዝ ወደ ውጭ በሚልኩበት ዋናው የገንዘብ ምንጫቸው ላይ ማቀብ የሚጣልበት ጊዜ አሁን ነው። ትናንት ወደ ግንባር ይላካሉ የተባሉት የጦር መሳሪያዎች ፈጥነው እንዲደርሱ ማድረግ አለብን። ጸረ ታንክ፣ ጸረ አውሮፕላን ሚሳኤሎች፣ ጠመንጃዎች፣ ጥይቶችና የነዳጅ አቅርቦቶችን እንዲደርሱ ከሳምንታት በፊት መደረግ ነበረበት። ምንም እንኳን የዘገየ ቢሆንም አሁንም ግን ከሚቀርብ ይደርስላቸው ይሻላል። ዩክሬናውያን ከዚህ በላይ የሚጠብቁት ጊዜ የላቸውም።
ይህ በእንዲህ እንዳለም ዩክሬን ከቤላሩስ ድንበር አቅራቢያ በሚገኝ ስፍራ ላይ ያለ አንዳች ቅድመ ሁኔታ ከሩሲያ ጋር በሚደረግ የሰላም ድርድር ላይ ለመገኘት ተስማምታለች። በሌላ በኩል ፕሬዚዳንት ባይደን በነገው ዕለት ከሁለቱ የዩናይትድ ስቴትስ ምክር ቤቶች ፊት ቀርበው ዓመታዊ ንግግራቸውን የሚያሰሙባትን ዋሽንግተንን ጨምሮ የዩክሬን ደጋፊ ሰልፎች በዓለም ዙሪያ የሰላም ጥሪዎችን እያሰሙ ነው።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ንግግራቸውን የሚያሰሙት በዛሬው ምሽት ነው። አድማጮች፣ ቀደም ብሎ የሰማችሁት ዘገባ የተሰናደው ለትላንት ምሽት ስለነበር ነው። ባልደረባዬ አሉላ ከበደ በነገው ምሽት ንግግራቸውን ያቀርባሉ ያለው። በነገራችን ላይ አድማጮች፣ በዛሬው ዕለት የሚያደርጉትን የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ስቴት ኦፍ ዘ ዩኒየን በመባል ለሚታወቀውና ዛሬ በ ብሔራዊ አዳራሽ የሚያደርጉትን ንግግር በተመለከተ ባለሙያዎችን አካተን በፌስቡክ ገጻችን ላይ በቀጥታ ከትንታኔ ጋር ይዘንላችሁን ቀርባለን። በተጨማሪም በነገው ምሽት ሰፋ አድርገን የምንዳስሰው ይሆናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችን ነው። ብዙ ሰዓቶችን ከመጀመሪያው አጋማሽ ዝግጅት ሰርቀን ወይም ወስደን አሁን ሁለተኛው አጋማሽ ላይ እንገኛለን። በዛ ያሉ ቅንብሮችን ለሁለተኛው አጋማሽ አሰናድተንላችሁ ነበር። ነገር ግን በጊዜ ጥበት ምክንያት የተወሰኑትን ዘገባዎች እናስደምጣችኋለን። ነገም ደግሞ ተመልሰን እንመጣለን። ስለዚህ ለሁለተኛው አጋማሽ ወደ ያዝነው የቀደመ ዘገባችንን እንወስዳችሁ። ባህር ዳር ወደሚገኘው ፈለገ ሆስፒታል ህክምና ፈልገው ከሚመጡ ታካሚዎች ውስጥ ከህመማቸው በላይ የመድኃኒት ችግርና የምግብ እጥረት የሚያሰቃያቸው ታካሚዎች የህክምና ባለሙያዎቹን ቀልብ ስበዋል ይላል ተከታዩ ዘገባችን። የህክምና ባለሙያዎቹ ከሚሰጡት የህክምና አገልግሎት በተጨማሪ ለታካሚዎቹ አስፈላጊውን እርዳታ ለመስጠት ፈውስ የሚል የበጎ አድራጎት ድርጅት አቋቁመዋል። ከወር ደሞዛቸው ከ10 እስከ 200 ብር ድረስ በማዋጣት ካሰባሰቡት ገንዘብ ላይ ችግረኛ ታካሚዎችንም ይረዳሉ። ሰሞኑን ወደ ሆስፒታል ጎራ ያለችው የባህር ዳሯ ዘጋቢያችን አስቴር ምስጋናው ተከታዩን ዘገባ አሰናድታለች።
ከማዕከላዊ ጎንደር ዞን ዳባት ወረዳ መጥተው በባህር ዳር ከተማ በሚገኘው ፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል ልጃቸውን እያስታመሙ ያገኘኋቸው ወይዘሮ አበባ ገሰሰ በቀን ስራ እንደሚተዳደሩ ይናገራሉ። ከሶስት አመታት በላይ የት እንዳለ የማያውቁት ልጃቸው በጠና ታሞ ሆስፒታል መግባቱ ሲነገራቸው መምጣታቸውንም ይገልጻሉ። ፈውስ የተባለው የህክምና ባለሙያዎች በጎ አድራጎት ድርጅት እስኪረዳቸው ድረስ በየቀኑ ለሚታዘዝላቸው መድኃኒት መግዣ የሚሆን ገንዘብ ተቸግረው እንደነበረም ያስታውሳሉ።
ጥር 18 ቀን 1 ሰዓት አካባቢ ተደውሎ ባህር ዳር ፈለገ ህይወት ሆስፒታል ተኝታል ከዛ መጣ። ስነጣ ግን ይህ ሆስፒታል እግዚአብሔር ይስጠው ሰው አይደለም የሚመልስ፣ እግዚአብሔር ነው የሚመልስላቸው። ህይወቱን አግኝቼዋለሁ እና ሀሳ በተረፈ ደግሞ ስ የሚባል ድርጅት ጠዋት ማታ አይዞሽ እያለ ከአንድ ሺህ ብር የበለጠ ነው መድኃኒት እያወጡ በቀን በቀን የሚገዙ ተመጣው ወር አለፈኝ። ይኸው አሁንም ልብስ የለው ልብስ እየሰጡ እኔን አይዞሽ እያሉ ነው የሚያስተባብሩ እያለ ከዶክተር
ዶክተር መልካሙ ባዬ የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል ጠቅላላ ሐኪምና የፋውስ በጎ አድራጎት ማህበር ሰብሳቢ ናቸው። ፋውስ የተሰኘው የበጎ አድራጎት ማህበር አመሰራረቱን ሲናገሩ
እዲ መሰረቱ የፈለገ ህይወት ስፔሻላይዝድ ሆስፒታል በማድረግ በሰራተኞች የተቋቋመ በጎ አድራጎት ማህበር ነው። መነሻችን ሆስፒታል ውስጥ የሚበየጊዜ የምናያቸው በተለይ ለህክምና የሚመጡ ሰዎች ላይ የሚደርስባቸው በአቅም ምክንያት ሊሆን ይችላል፣ በተለያየ ምክንያት ለምሳሌ መጥተው ገንዘብ ሊያልቅባቸው ይችላል፣ የሚታከሙበት ገንዘብ ማለት ነው። ተኝተው እየታከሙ መድኃኒት መግዛት ሊያቅታቸው ይችላል። አንዳንዴ ሰው ሙቶባቸው እንኳን ቤት አስከሬን ቤታቸው ይዘ መሄድ የማይችሉበት ሁኔታ፣ አስከሬን መሬት ላይ ተጋድሞ የሚለመንበት ሁኔታ ሁሉ ነው የነበረው። ስለዚህ ያንን ነገር እንግዲህ ለአንድ ሰው ሊከብድ ይችላል፣ ግን እንደ ማህበር ተቋቁመን አቅማችን አደራጅተን መስራት ከቻል ይህን ማድረግ እንችላለን የሚል የመጀመሪያ መነሻ ሀሳቡ ማለት ነው። ከዛ በኋላ ግን ስናየው ከዛም በላይ በተለይ የኛን የሙያዊ ድጋፍ የሚያስፈልጋቸው ግለሰቦች፣ ተቋማት ሁሉ አሉና አሁን እያደገ ሀሳባችን እያደገ እንግዲህ አሁን ያለንበት ደረጃ ደርሷል ማለት ነው።
ወራዊ መዋጮ አላችሁ ማለት ነው?
እንግዲህ በዋናነት የዚህ የፎስ በጎ አድራጎት የገንዘብ ምንጭ የምንለው የሆስፒታሉ ሰራተኛ ነው። እንግዲህ እንዳልኩሽ ሁሉም የሆስፒታሉ ሰራተኛ ከአንድ ሺህ በላይ ከጽዳት ሰራተኛ ጀምሮ አባል የዚህ የፎስ በጎ አድራጎት ማለት ነው። ከደሞዛቸው ትንሹ 10 ብር በየወሩ ይቆርጣል። ፈቃደኛ የሆነ ደግሞ እስከ 200 ብር የሚያዋጣል ማለት ነው። ስለዚህ ያ ተጠራቅሞ በየወሩ 15 ሺህ ብር ገቢ እናገኛለን ማለት ነው። እንግዲህ ብር ያንን በቂ ካለው ችግር አኳያ በቂ አይደለም።
ይህንን የበጎ አድራጎት ስራ የተረዱ ግለሰቦችና ተቋማት ከሀገር ውስጥም ሆነ ከውጭ ሀገር የእርዳታ እጃቸውን መዘርጋት እንደጀመሩ ዶክተር መልካሙ ይናገራሉ።
ግለሰቦች፣ የማህበራት ለምሳሌ ነጋዴዎች ማህበር፣ ለዛ ደግሞ ውጭ ሀገር የሚኖሩ በተለይ ካናዳ የሚኖሩ ኢክናስ የምንላቸው ወይም የኢትዮ ካናዳ ኔትወርክ አድርጎ በሲታፖር በተለያየ ጊዜ የገንዘብ ድጋፍ እያደረጉልን የሚገኘው ማለት ነው። እነሱም በግለሰብ ደረጃ ከውጭ ሀገር የሚመጡ እስከ 50 ሺህ ብር የቻሉትን ነገር በአይነትም በገንዘብ ድጋፍ የሚያደርጉልን ሰዎች አሉ ማለት ነው። እንግዲህ ያ ነገር ነው አሁን ጉልበት ሁኖን አቅም ሁኖን እንደዚህ ትላልቅ ስራዎችን እየሰራን የምንገኘው።
ማህበሩ ቁሳዊ እርዳታ ከማድረግ ባለፈ በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት ጋር ተያይዞ ለተጎዱ ዜጎችም ሙያዊ ድጋፍ እንዳደረገ ይናገራሉ ዶክተር መልካሙ።
የሕክምና አገልግሎት የሚያስፈልጋቸው የተፈናቀሉ ወገኖቻችን ጋር እዛው ቦታው ድረስ በመሄድ የሕክምና አገልግሎት በመስጠት እንደዚህ ተደራሽ እየሆን እንገኛለን። እንደዚሁም ደግሞ በተለይ ከጦርነቱ ጋር በተገናኘ የወደሙ ሆስፒታሎችን በመደገፍ ደረጃ በማቴሪያል በገንዘብ በመደገፍ ስራዎችን እየሰራን እንገኛለን ማለት ነው። ከዚህ በተጨማሪ በተለይ በሆስፒታላችን ውስጥ ስለዚህ ከጦርነቱ ጋር ተያይዘው ጉዳት የደረሰባቸው የጸጥታ ኃይሎች መድኃኒት፣ የምግብ እና የተለያዩ የሳይኮሎጂካል ወይም የስነ ልቦና ምክርን በመስጠት በመደገፍ ብዙ ስራዎችን እየሰራን ነው ማለት ይችላል።
ፈውስ የበጎ አድራጎት ማህበር የተቋቋመ በ2012 ዓ.ም መሆኑን የተናገረው መልካሙ አባላት ማብዛት እንደሚፈልጉም ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
ለመሆኑ አስተያየቶቻችሁን ለአሜሪካ ድምፅ የአማርኛው ቋንቋ አገልግሎት በድምፅ በጽሁፍ ለመላክ ለምትፈልጉ በየት ታገኙናላችሁ? የትኞቹ አማራጮችንስ መጠቀም ትችላላችሁ?
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
በነገራችን ላይ አድማጮች፣ የዋትስአፕ ቁጥራችን ለመልእክት መላኪያና በድምጽ ወይም በጽሑፍ ለመላኪያ ብቻ የሚያገለግል ነው። ስልክ ብትደውሉ ምላሽ የሚሰጥ አካል የለም። ለድምጽ እና ለጽሑፍ የተዘጋጀ መተግበሪያ ነው። እንደዛው እንደተባለው በድምጽና በጽሑፍ አድርሱን። አድማጮች፣ አሁን ፕሮግራማችንን ልናጠናቅቅ ጥቂት ደቂቃዎች ብቻ ነው የሚቀሩን። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር ጥቅምት 2021 የሱዳን ሲቪል መር የሽግግር መንግስትን በመገልበጥ የተደረገው ወታደራዊ እርምጃ ወደ ዲሞክራሲ የሚደረገው ለውጥ ችግር ላይ መሆኑን ያሳያል ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊና እንዲሁም የዩናይትድ ስቴትስ ዓለም አቀፍ ልማትና የፖሊሲ መርሃ ግብር ረዳት አስተዳደር ኢዛቤል ኮልመን በቅርቡ በሕግ መወሰኛው ምክር ቤት ፊት ቀርበው በሰጡት ምስክርነት ተናግረዋል። ረዳት ሚኒስትሯ ሞሊፊ በመስክርነታቸው በሁሉም የህብረተሰብ ክፍል የተጣጡ ሱዳናውያን ወደ አደባባዮች በመውጣት ራሳቸውን በአደጋ አጋልጠው የሲቪል አስተዳደርና ዲሞክራሲን ጥያቄ በማንሳት ትግላቸውን መቀጠላቸውን እናደንቃለን ብለዋል። ረዳት አስተዳዳሪው ኮለም ጨምረው እንደገለጹት በሺዎች የሚቆጠሩ ጀግኖቹ ዜጎች በየቀኑ በሚባል ደረጃ ህይወታቸውን ለአደጋ በማጋለጥ ለበርካታ አመታት ሊገዛቸው የሚያስፈራራቸውን በሙስና የተሞላውን ወታደራዊ አገዛዝ እንዲወገድ እየጣሩ ነው በማለት ተናግረዋል። በሱዳን ሰላማዊ ዜጎች ተነሳሽነት እንደ አውሮፓ አቆጣጠር 2018 የተነሳሳው አብዮትን ተከትሎ የዩናይትድ ስቴትስ መንግስት የሱዳንን ዲሞክራሲያዊ ሽግግር በመደገፍ ትልቁ እርዳታ የሚያበረክት ሆኗል። ይህ እርዳታ ቁልፍ የሆኑ ፖለቲካና የምጣኔ ሀብት ተሐድሶችን በማምጣት ለሱዳን ህዝብ የሲቪል መር የሆነውን ሽግግር መንግስት አማካኝነት የሚመሰረተው ዲሞክራሲ ለወደፊቱ አዋጭና ዘላቂ የሆነ ስርዓት የሚያመጣ መሆኑን ለማሳየት ነው ብለዋል። የወታደሩ ክፍል ለህዝቡ የገባውን ቃል ካፈረሰ በኋላ ዩናይትድ ስቴትስ ልትሰጥ የሚገባትን የ700 ሚሊዮን ዶላር የእርዳታ ገንዘብ ለጊዜው እንዲከታ ማድረጓንም አስታውቃለች። የሱዳን ህዝብ ራሱ ለወደፊቱ ለማልማት የሚያደርገውን ቅስቀሳ ለመርዳት USAID የሱዳን ዲሞክራሲ ሽግግርን ለመደገፍ የሚያደርገውን ጥረት በሶስት ዋና ዋና ዘርፎች ይቀጥላል። የሲቪል ዜጎችን የፖለቲካ አመራር ማጠናከር፣ ሐሳብን በነጻነት መግለጽና የመሰብሰብ ነጻነትን ጨምሮ የሰብአዊ መብቶችን ክብር ማሳደግና በፖለቲካና መጣኔ ሀብት ላይ ያለውን ረጅም ጊዜ የቆየውን የሱዳን ወታደራዊ አገዛዝ ተጽዕኖ እንዲያበቃ የሱዳን ህዝብ የጠየቀውን ጥያቄ መደገፍ ናቸው። ይህ ባለበት ሁኔታ ውስጥም የሱዳን ህዝብ የሚያስፈልገው የሰብአዊ እርዳታ ፍላጎት አሁንም እየጨመረ ነው። የተባበሩት መንግስታት እንደገመተው በሱዳን ወደ 14.3 ሚሊዮን የሚሆን ህዝብ ወይም ወደ 1/3 የሚሆነው ህዝብ እንደ አውሮፓ አቆጣጠር በ2022 የሚፈልገው ሰብአዊ እርዳታ ካለፈው አመት ጋር ሲነጻጸር በ7% ጨምሯል። ይህ ለህይወት አስጊ በሆነ ደረጃ በሚገኝ ምግብ እጥረት የተጎዳውን ወደ 9.8 ሚሊዮን የሚገመተውን ህዝብ ይጨምራል። ዩናይትድ ስቴትስ ለሱዳን ህዝብ ለረጅም ጊዜ ተልቁን የሰብአዊ እርዳታ ከሚለግሱት አገሮች አንዷ ናት። እንደ አውሮፓ አቆጣጠር በ2021 እና 2022 የዩናይትድ ስቴትስ መንግስት ለስደተኞች መሰረታዊ ፍላጎት ለማሟላት ለአገር ውስጥ ተፈናቃዮችና የውጭ ተፈናቃዮችን ለሚያስተናግዱ የህብረተሰብ ክፍሎችና ሌሎች 429 ሚሊዮን ዶላር መድቧል። የዩናይትድ ስቴትስ መንግስት የሱዳን ህዝብ መጠነ ሰፊ ፍላጎትን ለማሟላት ሌሎች ለጋሾችም እነዚህን ጥረቶች እንዲያግዙ ጥሪውን ያቀርባል። ዩናይትድ ስቴትስ የሱዳን ህዝብ ለነጻነት፣ ለሰላምና ለፍትህ ያለውን ፍላጎት ጥማት እንዲሟላ ለመርዳት ያላት አላማና ግብ አሁንም ይቀጥላል ብሏል ርዕሰ አንቀጹ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ዝግጅታችን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን አቀናብሮልናል። በነገው ምሽት እንገናኛለን። በደህና ደሩ።